ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ሊቀመንበርና Global Alliance for Justice the Ethiopian Cause በሚል በዚህ በኩል ይሄንን ትልቅ እንቅስቃሴ የሚያካሂዱና እንዲሁም በአፊሌ በተሰራው የግራሲያኒ መታሰቢያ ላይ በአለም ዙሪያ ለሚደረጉ እንቅስቃሴዎች ሰላማዊ ሰልፎች በአገራችንም ውስጥ ትልቁን እንቅስቃሴ የሚያደርጉልን ወንድማችን ናቸውና በዛሬው ዕለት እንግዲህ በአፍሪካ አንድነት ምስረታ ወቅትም ተሳሳፊ የነበሩ ናቸው። አቶ ኪዳኔ ከዳላስ ነው እንግዲህ የጋበዝናቸው። አብሮንም እንዲሁ ካርሜሎ ወይም ገብረስላሴ ደስታ ይገኛል። አቶ ካርሜሎ በዚህ በሮማ ከተማ በሚደረጉ የኢትዮጵያኖች ጉዳይ ላይ በጣም በጅጉ በሰፊው የኢትዮጵያን ታሪክ የሚናገርልንና የሚሰራልን ወይም ኢትዮጵያዊ ጣሊያናዊ የሆነ ወንድማችን ነው። ምንም እንኳን ጣሊያናዊ ቢሆን ትውልዱ ግን ዘሩና ስራው እንቅስቃሴው በሙሉ ኢትዮጵያዊ የሆነ ነው። የክርስትና ስሙም ገብረስላሴ ደስታ ይባላል። እሱም አብሮን ይገኛል። እንግዲህ አቶ ኪዳኔ ዛሬ የጋበዝነው በተለይም በአፍሪካ አንድነት ምስረታ ወቅት የዛሬ ሳምንት በአለም ዙሪያ የመቶኛው አመቱ ሲከበር ነበርና እኛም በጣሊያንኛ ፕሮግራም ስናቀርበው ነበርና እርሶም በዚህ ሁለት በምስረታው ጊዜ የነበሩ የታዘቡ የስራውንም እንቅስቃሴ ያዩ የሰሩ ነውትና እንዴት ነበር ሲመሰረት እንዴት ነበር በዛንስ ቀን ይህ እንቅስቃሴ ሲደረግ የነበረው? ከዛ በፊት ግን አቶ ካርሜሎ ወይም ገብረስላሴ ደስታ የሚለው ነገር ካለ በእንግሊዘኛም ቢሆን ትንሽ እንግዲህ ሊል ይችላል ብዬ አስባለሁኝ። ከሌለው በቀጥታ ወደ እርሶ እንገባለንና አቶ ኪዳኔ በአፍሪካ አንድነት የዛሬ 100 አመት እንዴት ነበር? እርሶስ በምን መልኩ ነበር ያዩት? እንዴትስ ነበር በስራው ላይ ሲሳተፉ የነበረው? ምን ስሜት ነበረው በዛ ወቅት?
In questa trasmissione interamente dedicata alla giornata della fondazione dell'OUA, dell'Organizzazione dell'Unità Africana, al signor Ato Kidane Alemayu, che insomma sta intervenendo. Praticamente il signor Ato Kidane è ovviamente responsabile della Global Alliance for Justice, the Ethiopian Cause, e molto si sta facendo da quelle parti a nome dell'organizzazione, lo ricordiamo a tutti, per questa disonorevole accadimento qui in Italia del monumento al criminale di guerra Graziani. Quindi il signor Ato Kidane diciamo che si sta mobilitando negli States proprio con la sua organizzazione per fare di tutto, mandando insomma delle petizioni anche alle Nazioni Unite, ma scrivendo anche ai responsabili del nostro governo contro questa questione del monumento, per l'abbattimento insomma del monumento al criminale, al macellaio d'Etiopia, generale Graziani. Comunque oggi abbiamo qui Ato Kidane invece per sentire insomma da lui in particolare quello che è stato il ruolo giocato fondamentale che ha giocato l'Etiopia proprio per la fondazione dell'organizzazione dell'Unità Africana. Welcome Ato Kidane.
Thank you.
Okay. Le pass now.
አቶ ኪዳኔ መስመር ላይ ኖትና እንግዲህ የአፍሪካ አንድነት ምስረታ በምን መልኩ ሲከናወን እንደነበረ እንግዲህ ከርሶ ሰፋ ባለ መልኩ ለኛም ለአድማጮቻችንም እንደሚገልጹ ተስፋ በማድረግ መስመሩን ለርሶ እለቃለሁ። ከልብ ነው እናመሰግናለን።
አዎ መጀመሪያ በእውነቱ የደስ ስለተሰጠኝ በጣም አመሰግናለሁኝ። እኔ በአጠቃላይ አድማጮችን የበጣሊያ ኢትዮጵያ መረዳጃ ማህበር ድርጅት አመራሩንም እና አባሎችንም ጉዳይ ስለ ሀገራችን እና ስለ አፍሪካ በማሰብ እንዲህ ያለ ዝግጅት በማመቻቸው በጣም ከልብ አመሰግናለሁ። በተለይ ደግሞ በእውነቱ ወይዘሮ ሙሉን፣ አቶ ካርሜሎን ወይም ገብረስላሴን፣ አቶ ግዲዮንን እንደዚህ መሰላችሁ ሰዎች ለኢትዮጵያ ስለሚያስፈልጋት ፍትህ የምታከናውኑት ትግል እኛ በበኩላችን በእኛ ማህበር በኩል እንደ አርበኞች ነው የምንቆጥራችሁ እና እንደናንተ ያሉ ሰዎች ስላሉ እግዚአብሔር ይመስገን እላለሁ። እና በተለይ ግን ስለ ዛሬው አንደኛው አርዕስት ስለ አፍሪካ አንድነት ቀደም ወይዘሮ ማሉ እንዳልሽው ሲቋቋም በተመሰረተበት እለት እዛ በኢትዮጵያ የውጭ ጉዳይ ሚኒስቴር አማካኝነት የአባል የአዘጋጅ አባል ነበርኩኝ እና ጉዳዩን በቅርብ ለመመልከት ችዬ ነበረ እና እንደምታውቁት የዚህ አፍሪካ አንድነት ድርጅት Organization of African Unity በእንግሊዝኛ የተባለ ተቋቋመው እንደ ፈረንጅ አቆጣጠር በሜይ 1963 ነው እና ሜይ 1963 ነው እና በዛን ጊዜ በዛን ዘመን ከዛ በፊትም የነበረው አፍሪካ በብዙ ችግር እየተናወጠች ነበረ። ይኸውም ጥቂት አፍሪካ ሀገሮች ነጻ ሲሆኑ ብዙዎች ደግሞ በሌሎች በአውሮፓውያን ተገዥነት ይሰቃዩ ነበረ እና ወደ አንድነት በመጡበት ጊዜ እንዲሁ ለአንድነት ብቻ ሳይሆን ለፖለቲካው ብቻ ሳይሆን ነጻ ለመውጣትም በኢኮኖሚ አንድነት ለመፍጠርም ለዛ ሁሉ አላማ ነበረ እና የእኔ ተሳትፎ በተለይ አንድ 15 ሰዎች የነበርንበት የመስተንግዶ ግብረ ኃይል ነበረ። በተለይ እኔ አፍሪካ አንድነት ኢኮኖሚ ኮሚሽን መስሪያ ቤት ነበረ ስብሰባ የሚከናወነው እዚያ ውስጥና ኢትዮጵያ ሆቴል እና ራስ ሆቴልን ደግሞ መስተንግዶ በኩል እቆጣጠር ነበረ እና እየተመላለስኩ በተመለከትኩበት ጊዜ እነ ንኩሩማ እና ሌሎችም የአፍሪካ መሪዎች በተለይ ንጉሠ ነገሥት የኢትዮጵያ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ከፍተኛ ሚና ነበራቸው እና ብዙ ጥረት የተደረገበት ነው። ሌሊቱን ሙሉ ስብሰባ እያደረጉ ነው መጨረሻ ላይ ሊስማሙ የቻሉት እና በዚያ ስምምነትም የመጀመሪያው የአፍሪካ አንድነት ድርጅት ፕሬዚዳንት ቀዳማዊ አፄ ኃይለ ሥላሴ ነበሩ። በእውነቱ በዚህ መሰረት የኢትዮጵያ ሕዝብና መሪዎች ለዛ ያከናወኑት አስተዋጽኦ በጣም ከፍተኛ ነበር። እንግዲህ ከዚያ በኋላ እንደምናቀው ብዙ ሂደቶች አሉ። ብዙ ሀገሮች ነጻ ወጣዋል እና የአፍሪካ አንድነትም ጉዳይ ከዩኒቲ ወደ ዩኒየን እንደ ፈረጆች አቆጣጠር በ2000 ነው ስሙን የለወጠው። እንግዲህ የተለወጠበት ምክንያት ደግሞ እያንዳንዱ ሀገር ነጻ ወጥቶ እንዲተባበር ማድረግ ብቻ ሳይሆን ወደ አንድነት ወደ ውህደት እንዲመጣ ጥረት እንዲደረግ ለማድረግ ነው እና ያ ሂደት አሁንም መቼም አልተከናወነም እንደምናውቀው እና አንዳንድ ጊዜ እንደውም የአፍሪካ አንድነት ድርጅት የአምባገነን መሪዎች ክለብ ነው እየተባለም ይታማል እና በአንድ በኩል በጎ ጎኑ ብዙ ጥሩ በጎ ጎን ሲኖረው፣ በሌላ በኩል ደግሞ አንዳንድ የሚያከራክሩ ዴሞክራሲ ያልሰፈነባቸው የሰብአዊ መብት የሚደፈርባቸው ሁኔታዎች ስላሉ ገና ብዙ ጥረትና ሂደት የሚያስፈልገው ነገር ነው ማለት ነው እና በዚሁ በሚቀጥሉት አመታት ምናልባት 50 አመትም ቢፈጅ ያ አላማ ተሳክቶ አፍሪካ በጣም ሀብታም አህጉር ነች። በዛ ሀብት የምትጠቀም በፖለቲካ መብትም የሚከበርባት እንደምትሆን ተስፋ ይደረጋል። በእውነቱ ስለ አፍሪካ አንድነት ባጭሩ ለማስታወስ የምችለው ይሄው ነው። እና ምናልባት ጊዜ ብሰጠኝ ደግሞ ስለኛ ማህበርም ገለጻ ለማድረግ ዝግጁ ነኝ።
እሺ፣ እንግዲህ እሱንም እንሄድበታለን። እና እንደው በዛ ዘመን የአፍሪካ አንድነት ድርጅትን ለመመስረት ንጉሱም የተለያዩ ውጣ ውረዶች ገጥሟቸዋል። እና ዋነኛ አሳሳቢና አነጋጋሪ የነበረው በዛ ዘመን አፍሪካን አንድነት ድርጅት ለመመስረት ዋና ሆኖ የቀረበው ነጥብ ምን ነበር? አንድ እንድትሆን አፍሪካና በአፍሪካ ዙሪያ ያለው ህብረተሰብ ወይም አገር አብሮ እንዲሆን ለማድረግ የተጣረበት?
አዎ፣ እንግዲህ ዋናው ቀደም ጠቀስ እንዳደረኩት አንደኛው የዚህ ነጻነት የማስገኘቱ ነገር ነው፣ በቀኝ ግዛት የነበሩትን። ሁለተኛ ነገር ደግሞ የአፍሪካ አገሮች አንዳንዶቹ ነጻ የወጡት እንኳን እርስ በራሳቸው ህብረት አልነበረም። መጋጨት እና አለመተባበር፣ መተነኳኮስ፣ መናቆር ነበረ። ያንን በሰላማ መንገድ ለማስወገድ ራሱ የአፍሪካን ድርጅት በሚያመነጨው አቅም እነዛን ችግሮች ለመፍታት ነበረ። ሶስተኛው ደግሞ በኢኮኖሚ ረገድ እስከዛ ጊዜ ድረስ አውሮፓውያን የሚጠቀሙበት ይህን የአፍሪካን በረከት እና እንዳውም ሰውንም ጭምር ለመጠቀም ያው እንደምናውቀው ለምሳሌ አሜሪካ፣ አረብ ሀገሮችም አፍሪካውያን በባርነት የተወሰዱ መጠቀሚያ ነበሩ። ያንን ለአህጉሩ ለራሱ መጠቀሚያ እንዲሆን ለማድረግ እና እንደዚህ የመሳሰሉ በጣም ጠቃሚ የሆኑ ለዘለቄታ ዋጋ ያላቸው አላማዎች ነድፎ ነበረ የተንቀሳቀሰው።
እንግዲህ አፍሪካን ወደ አንድ አድርጎ በዛ ጊዜ በጥገኝነት ወይም ደግሞ በቅኝ የሚኖሩ አገሮችን በውስጥም እርስ በርስ የነበረውን ሁኔታዎች እንግዲህ እንደዘረዘሩት እነዚህን ሁሉ ተሳስቦና ተማክሮ ለማስወገድ የተደረገና የተመሰረተ ነው። እንደው ከዛ ጀምሮ እስካሁን ድረስ ያለውን ሁኔታ ሲያዩና ሲመለከቱ እንደው ያኔ የተጣረበት ሁኔታ ሂደቱን ይዞ እየተጓዘ ያለ ይመስሎታል ወይ?
አዎ፣ እንግዲህ ይሄም ትንሽ ዘብረቅ ያለ ሁኔታ ነው። በአንዳንድ ረገድ እጅግ የሚያኮራ የሚያስደሰት የሚያስመሰግን ውጤት ተገኝቷል ማለት እችላለሁ። ለምሳሌ በዛን ጊዜ ቅኝ ግዛት ስር የነበሩት እንደ ደቡብ አፍሪካ፣ እንደ ዚምባብዌ እንደዚህ የመሳሰሉት ዛሬ ነጻ ወጥተው በእውነቱ ኃይልም አመንጭተው ለሀገሩም ሕዝብ ጥቅም እያስገኙ ነው ማለት ይቻላል። እና በተባበሩት መንግስታት ድርጅትም የአፍሪካ መንግስቶች አቅም በመጠኑም ቢሆን ጎልብተዋል ማለት ይቻላል። ነገር ግን በሌላ በኩል በእውነቱ የአንድነቱ ሂደት ገና ብዙም አልተንፏቀቀም። አሁንም በትንንሽ ሀገሮች እርስ በራሳቸው እየተዋቀሩ ነው እና እየተናቆሩ ነው ማለት ነው። ይቅርታ። እና ይህንን በተመለከተ በልዩ ልዩ ቦታዎች የተከሰቱት ግጭቶች እንደ ምሳሌ ሊጠቀሱ ይችላሉ። እንደ ለምሳሌ ኤርትራና ኢትዮጵያ እና ሶማሊያ የተከናወነ ያለው፣ ሩዋንዳ አካባቢ፣ አሁን ዛሬ ሱዳን ወደ ደቡብ ያለው እነዚህ ሁሉ ግጭቶች ለአፍሪካ አንድነት የችግር መንስኤዎች ናቸው። እና ከዚህ አልፎ ወደ አንድነት መጥቶ ለሰው መብት እና ጥቅም ያለው ሀብት ደግሞ ስራ ላይ ውሎ ይህን ሰውን ከድህነት ለማውጣት የሚደረገው ጥረት ገና ብዙ ትግል የሚያስፈልገው ነው። እና ይህንን የሚያዳምጡ ሰዎች ሁሉ ሆኖ ለአፍሪካ መቆጨታቸው አይቀርምና እንዲያስቡበት የሚያስፈልገው ነገር ነው።
አመሰግናለሁ አቶ ኪዳን። እንግዲህ እንዳየነው ከሆነ በጣም በሰፋ መልኩ ከአፍሪካ ወደ ዩሮፕ ወይም ደግሞ ወደ አሜሪካ ወደ ሌሎች ዓለማት በስደት የሚጓዘውን ህዝብ ስናይና የአፍሪካ አንድነት ድርጅትን ደግሞ በአንድ በኩል ስናስቀምጠው ነገሩ ወዲያና ወዲህ ማታበናልና እንደው እርሶ የአፍሪካ አንድነት ድርጅት ያኔ በታሰበው ያኔ እንግዲህ የነበረው የቅኝ ግዛት የነበረው የተለያዩ ሁኔታዎች የዛሬ 51 ዓመት የነበረውን አሁን ለምን አይኖርም ማለት አይቻልም፣ ግን በዛ መልኩ ሄደን ቢሆን ኖሮ ምናልባትም ዛሬ እኛ በተለያዩ ዓለሞች ተሰደን ለፈተናና ለመከራ ወይም ደግሞ በባህር ለማለቅም ባልታደነ ነበርና ምንድነው ምንም እንኳን ሐሳቡ ቢኖረኝም እንደ እርሶ ከድሜም ከስራም ከብዙ ትግሎችም ለአገሮትም ለአፍሪካም ለተለያዩትም እንዲሁም ባሉበት በአሜሪካ ካዩትና ከመዘኑት ምንድን ነው እኛ አፍሪካኖች የሚጎለን ለዚህ ሁሉ ፈተናና መከራ ይዳረገን?
አዎ፣ በእውነቱ ይሄ ትልቅና ከባድ ጥያቄ ነው። ዘሮም ብሎ እንደው ከጥያቄሽም ነገሩም በደንብ የተገነዘብሽ መሆኑን እንዳልሽውም ግልጽ የሆነ አስተያየት እንዳለሽ ያንጸባርቃል። እኔ እንግዲህ አፍሪካ ውስጥ በተባበሩት መንግስታት ድርጅት አማካኝነት 10 ሀገሮች ሰርቻለሁኝ እና በመጠኑም ቢሆን አይቻለሁኝ። ይኸውም ደግሞ ደቡብንም ምስራቁንም ምዕራቡንም ሄጄ የተመለከትኩት እና በጣም በጣም ከባድ ችግር ነው። በአንድ በኩል እንዴት ሀብታም የሆነች ምንም የማይጎላት አህጉር ነች፣ በሌላ በኩል ደግሞ ድህነትና ስቃይ የሚበዛባት አህጉር ነች። በብዙ መስፈርት አፍሪካ ውስጥ ያሉ አንዳንድ ሀገሮች ከመጨረሻዎቹ እንደው ዝቅተኛ ካሉት ውስጥ የሚመደቡ ናቸው እና ታዲያ ከዚህ እንዴት መውጣት ይቻላል፣ እንዴት መገላገል ይቻላል የሚለው ጥያቄ መቼም አንገብጋቢ ነው እና ብዙዎች ሰዎች የሚያስቡበት የጻፉበትም ሀሳብ ያቀረቡበትም ጉዳይ ነው። እንደው ይሄን መቼም ጊዜ የሚፈጅ ነገር ነው። ነገር ግን ባጭሩ የኔን እንደ የግሌን አስተያየቴን ለመስጠት ያህል ብቻ እኔ እንደሚመስለኝ ችግራችን በአፍሪካ ውስጥ ትልቁ ችግራችን የአመራር ችግር ነው እና በአብዛኛውን የአምባገነን አመራር ነው ያለን። ዲሞክራሲ የሰብአዊ መብት መከበር የለም። በዚህ ምክንያት ይሄ ሁሉ ስቃይ ስላለ ከየሀገሩ በአብዛኛውን ወደ ሌላ ካለበት ሀብታም ለም አካባቢ ለቆ ወደ ሌላ ፍዳውን የሚያይበት ወደ አረብ ሀገሮች፣ ወደ ዩሮፕ ብቻ አፍሪካውያን የሌሉበት የለም ማለት ይቻላል ይሄዳሉ። እና ይሄንን እንግዲህ እንዴት ነው መወጣት የሚቻለው ለሚለው ጥያቄ ዞሮ ዞሮ በእኔ አስተያየት ወደ አፍሪካው ህዝብ ወደ ራሱ ነው እና ይሄንን አመራር አስተካክሎ ዴሞክራሲና መብቱ እንዲከበር ራሱ ጥሮ ካላደረገው በስተቀር ከሌላ መጥቶ የሚያድነው የለም እና በእውነቱ በእግዚአብሔር እርዳታ ይሄንን ምንም ጊዜ ቢፈጅም አስተካክሎ ራሱ የራሱን ጥቅም የሚጠብቅለት አመራር አግኝቶ እና ከዛ ሁሉ ፍዳ ተገላግሎ እንዳውም ከሌሎች አህጉሮች ወደ እሱ እንዲመጡ እንጂ ራሱ የራሱን ሀብት ትቶ ለቆ እንዳይሸሽ እንደሚያደርግ ተስፋ አለኝ።
እሺ፣ አመሰግናለሁ። እንግዲህ እኛ አፍሪካኖች ለራሳችን መብትና ለራሳችን ግዴታ ስንል የራሳችንን መብት በራሳችን ታግለን ማግኘት አለብን። ምክንያቱም በአንደኛውም በሁለተኛውም የዓለም ጦርነት በተለያዩ አገሮች የአፍሪካኖች ለነጻነታቸው መስዋዕት እንደ ኢትዮጵያ በተለየ መስዋዕትነት የከፈሉ ጀግኖች ያሉባት ሀገር ነች፣ በሌሎችም አፍሪካ ጭምር። ስለዚህ አፍሪካ ለአፍሪካ እንላለን። እንግዲህ ተስፋ እናደርጋለን አቶ ኪዳኔ በዚህ በአፍሪካ ጉዳይ ላይ ሰፋ ባለመልኩ ሌላም ጊዜ ይዘኖት እንደምንቀርብ፣ ግን ፕሮግራማችንን ከማጠቃለላችን በፊት እንደው እርሶ እያከናወኑ ያሉትን ድርጅት ሰፋ ባለመልኩ ምን ማለት ነው? ምንስ እየሰራ ነው? እንዴትስ እያደረገ ነው? አሁንስ በዚህ አፊሌ በሚከናወነው ጉዳይ ላይ በዓለም ዙሪያ ግሎባል አላያንስ ፎር ጀስቲስ ምን እያከናወነ ነው? እነዚህን እንደው ጠቀስ ቢያረጉልን ከጊዜው በርግጥ በነሻማውት እናመሰግናለሁ።
በጣም በጣም አመሰግናለሁ። አው ይሄን በአንገብጋቢ የፍትህ ጉዳይ በተመለከተ እንደገና በእውነቱ አንቺንም ወይዘሮ ሙሉን አቶ ግዲያንም አቶ ካርሜሎ አቶ ገብረስላሴን እንደገና ስለዚህ ጉዳይ የምታደርጉት ጥረት ከልብ በትህትና ላመሰግናችሁ ፈልጋለሁ። እናንተ የሀገር አለኝታ መሆናችሁን ነው ያሳያችሁት። እና ይህንን በተመለከተ የኛ እንግዲህ ድርጅት ስም ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተሰኘ ነው። ድረገጻችንም ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ነው። እና አላማችንም አምስት ናቸው። አንደኛ የፋሽስቶች በኢትዮጵያ ላይ ለፈጸሙት ወንጀል እንመለስበታለሁ። ለፈጸሙት ወንጀል የጣሊያን መንግስት ተገቢውን ካሳ እንዲከፍል፣ ሁለተኛ ብዙ ንብረቶች በጣሊያኖች እና በቫቲካን ተዘርፈው አሁን በእጃቸው የሚገኙ ስላሉ ለባለቤቱ ለኢትዮጵያ ህዝብ እንዲመለሱ፣ ሶስተኛ ፋሽስቶች ኢትዮጵያን በወረሩባቸው ዘመኖች የቫቲካን መንግስት በተለይ በፖፕ ፓየስ 11ኛ የተመራው ደግፎ እጅና ጓንት ሆኖ ሰርቶ ስለነበረ ቫቲካን የኢትዮጵያን ህዝብ ይቅርታ እንድጠይቅ፣ እና አራተኛው የተባበሩት መንግስታት ድርጅት ይህንን የጦር ወንጀል በመዝገቡ ስላለዋለው እንዲመዘግብ፣ እና አምስተኛና የመጨረሻው አፊሌ ከተማ በቅርቡ በእንቅርት ላይ ጆሮ ደግፍ እንደሚባለው የተሰራው የድፍረት ለዛ ለወንጀለኛው ለግራዚያን የተሰራው ሀውልት እንዲወገድ፣ እነዚህን አምስቱን በተመለከተ ነው። እና ያንን በተመለከተ እንግዲህ የእኛ ማህበር ካከናወናቸው ዋና ዋና ጉዳዮች ውስጥ አንደኛው በዚህ በድረ ገጻችን ላይ ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ላይ ከአራት ሺህ በላይ ከሰላሳ አገሮች በላይ የሚኖሩ ኢትዮጵያውያን ብቻ ሳይሆኑ ሌሎች ልዩ ልዩ የአገር ሰዎች እየፈረሙት ያለ አቤቱታ አለ። ቫቲካን የኢትዮጵያን ህዝብ ይቅርታ እንድጠይቅ እና ይህንን የሚያዳምጡ አድማጮች ሁሉ ድረገጹን በመመልከት ምናልባት አቤቱታውን በመፈረም እንደሚደግፉ ተስፋ አደርጋለሁኝ። እና ያ አለ። ሁለተኛ ለዋናዎቹ ባለ ጉዳዮች ማለት ለጣሊያ ፕሬዚደንት እና ጠቅላይ ሚኒስትር በመደጋገም ደብዳቤ ጽፈናል። ያንን የካሳውንም ጉዳይ የንብረት መመለስንም ጉዳይ በተመለከተ እንደዚሁም ለቫቲካንም እንደዚሁ ስለ ይቅርታ መጠየቁና ስለ ንብረት መመለሱ ጉዳይ በመደጋገም ጽፈናል። በተለይ ቫቲካንን በተመለከተ የአሁኑ ፖፕ ፍራንሲስ ከዚህ ቀደም አገራቸው ማለት አርጀንቲና በነበሩ ጊዜ እዚያ በተፈጸመው ወንጀል ወደ 30,000 አርጀንቲናውያን ናቸው በወታደራዊ መንግስት ተጨፍጭፎ የነበረው እና የካቶሊኩ ቤተ ክርስቲያን እዚያ የአርጀንቲና ማለት ነው ምንም ሳያደርግ ስለተቀመጠ ይቅርታ የጠየቁ አባት ናቸው። እና አሁን ከዚያ ቀደም ብሎ በኢትዮጵያ ላይ ስለተፈጸመው የፋሽስት ግፍ እና የቫቲካን መተባበር ይቅርታ መጠየቅ አያስቸግራቸውም በማለት አንድ ሁለት ጊዜ ደብዳቤ ጽፈን በዲፕሎማሲም በኩል እየተከታተልን ነው ያለ ነው። ሌላው ደግሞ ለአውሮፓ ማህበር እንደዚሁ ደብዳቤ ጽፈን ድጋፍ ጠይቀን መልስ እየጠበቅን ነው። እና እንዲሁም ለአፊሌ የምትገኝበት እንደምታውቁት ላጂዮ የተሰኘው አውራጃ ስር ነው። ለአውራጃ ገዢው ለኒኮላ ዚንጋሬቲ ደብዳቤ ጽፈናል። እና ተስፋ እናደርጋለን እሳቸው ይህን የፋሽዝሙን እንደገና ማንሰራራት የሚቃወሙ ስለሆነ የሀውልቱ ነገር በሆነው ዘዴ የማስወገዱ ጠንከር ባለ መንገድ እንደሚያዝ ተስፋ እናደርጋለን። ለሌሎችም የጻፍንላቸው እንደ የተባበሩት መንግስታት ድርጅት እና የአፍሪካ አንድነት ድርጅት እና ኢትዮጵያም ለኢትዮጵያ መንግስትም አሳውቀናል። በተለይ ግን ለኢትዮጵያ አርበኞች ማህበር በመጻፍ በእውነቱ አሁን በቅርቡ የኢትዮጵያ ነጻነት በዓል በተከበረበት ጊዜ የአርበኞቹ ማህበር ያሁኑ መሪ ልጅ ዳንኤል መስፍን የእኛን ማህበር አላማ ያካተተ ንግግር ስላደረጉ በጣም ተበረታተናል። ስለዚህ ለሀገራችን ስለሚያስፈልገው ፍትህ አብረን እየታገለን ነው ማለት ነው። እና ከዚህ በተጨማሪ በዚህ በካቲት 12 የሰማዕታት ቀን ባለፈው የካቲት ወደ 30 ከተሞች ነው በዓለም አቀፍ ዙሪያ አውስትራሊያም፣ አፍሪካም፣ ዩሮፕም፣ ሰሜን አሜሪካም በያለበት ተከብሮ ውሎ ነበር። ስለዚህ የኢትዮጵያውያን እና የኢትዮጵያ ወዳጆች የሆኑ ስለዚህ ግፍ ጉዳይ ያልተመለሰ ጥያቄ ፍትህ እንዲገኝ ጥረት እየተደረገ ነው እና በተለይ ግን በጣም በጣም በእውነቱ የምንኮራበት ይሄ ነገር ለወይዘሮ ሙሉ እና በአቶ ገብረስላሴ አማካኝን ለሌሎችም እንዲነገርልን የምንፈልገው በጣም የምንኮራራበት ነገር ቢኖር ጣሊያን ሀገር የኢትዮጵያ መረዳጃ ማህበር፣ የራስተፌሪያን ቡድን፣ የደሞ የፋሽስት ተቃዋሚ የሆኑ ጣሊያውያን ማለት የዲሞክራቲክ ፓርቲውም ጭምር፣ የደሞ ጣሊያን ሴቶች አይሁዳዊ ስብስብ በአንድነት ሆናችሁ የምትሰሩት ነገር በእውነቱ በዓለም አቀፍ ፍትህ አላማ የምታምኑ መሆናችሁን የሚያንጸባርቅ ስለሆነ እኛ በጣም ተስፋ አድሮብናል። በተጨማሪ መናገር ያለብኝ ደግሞ እጅግ ደስ ያለን ነገር አንድ የጣሊያ ወጣቶች ቡድን ስለዚህ ስለ ግራዚያኒ ወንጀል ፊልም በማንሳት ላይ ነው ያሉት እና የዛ መሪ ቫሌሪዮ ቺሪያቺ ይባላል። ሁለት ጊዜ ኢትዮጵያ ሄደው ከዛ በተጨማሪ ደግሞ ያው ሮምም ፊልም አንስተዋል። እዚህ እኔ ያለሁበት ዳላስ ድረስ መጥተው ፊልም አንስተው ያንን እያጠናቀቁ ነው ያሉት እና እነሱም በጣም የሚያኮሩን ነው እና ምክንያቱም ስንጠይቃቸው የጣሊያ ሕዝብ ስለዚህ ስለ ፋሽስቱ ግፍ የተከናወነውን ብዙም አያውቅም እንዲያውቅ ለማድረግ ነው ብለው ነግረውናል። ያም ከተከናወነ ጥሩ ነው፣ ግን በተጨማሪ እኛ ማህበሩም በመተባበር ፊልሙን የመጨረሻውን ካየን በኋላ አሰራጭተን ሌላውም አካባቢ ግንዛቤ እንደሚኖረው ተስፋ እናደርጋለን። እና ይህን ካልኩ በኋላ እውነቱ ነገር ምንም እንኳን አንዳንድ ጥረቶች ቢደረጉም ይሄ መቼም ግዴታችን ነው፣ ግን የምንኩራራበት ደረጃ አልደረስንም እና ብዙ ጥረት ገና በእውነቱ መጎበዝ አለብን እና ቀስ በቀስ ሌሎች መንግስቶችም የኢትዮጵያውም ጭምር ለኢትዮጵያ ስለሚያስፈልገው ፍትህ ተገቢውን ጥረት እንዲያደርግ አሁንም ተስፋችን ጽኑ። ለዚህ ነው እኛ የምናስፈልገው። መንግስቶች ራሳቸው ይዘው ቢንቀሳቀሱ ኖሮ እኛ ውሱን አቅም ነው ያለን አናስፈልግም ነበር። ግን ካልሆነ እኛ ዝም ብለን ቁጭ ብለን ማማት ተገቢ አይደለምና ባለን አቅም በእግዚአብሔር እርዳታ ጥረታችን ይቀጥላል እና ይህንኑ በተመለከተ በአፊሌ በሚገኘው ግራዚያኒ ሐውልት ፊት ለፊት አሁን በቅርቡ ሌላ ሰላማዊ ሰልፍ እንደሚከናወን ነው የምናውቀው። ይህም በጣም በጣም የሚያበረታታን በጉጉት የምንጠብቀው ነው። እነ ቫሌሪዮም መጥተው ፊልም ለማንሳት ዝግጁ መሆናቸውን አረጋግጠውልኛል እና በእውነቱ እግዚአብሔር ያበርታችሁ የምታኮሩ ናችሁ እያልኩ በዚህ ለጊዜው አቆማለሁ።
አመሰግናለሁ። እስቲ እንግዲህ በጣሊያንኛ ደግሞ አቶ ካርሜሎ ገብረስላሴ እንዳሉት እሱም የራሱ የሆነውን ሀሳብ በትንሹ እዚህ ለአድማጮቻችን ለጣሊያኖች የእሱን ሀሳብ ለመስማት እርሶም ተጋብዘዋል። እንግዲህ
አመሰግናለሁ አቶ ኪዳነ። ተናይስሊም Giusto per farvi sapere di quello di cui abbiamo parlato con il nostro ospite. Diciamo Autochidane Alemayu rappresenta l'Alliance for Justice, the Ethiopian Cause, un'organizzazione presente negli Stati Uniti che lavora ovviamente per la comunità etiopica presente in quel territorio, ma ricordiamo anche un po' quello che è la battaglia che Autochidane sta conducendo. Allora, innanzitutto Autochidane è stato uno delle persone, diciamo, abbiamo avuto con noi in qualche modo un pezzo di storia, perché egli è stato uno delle persone che ha partecipato alla prima incontro che c'è stato dell'Organizzazione dell'Unità Africana. Egli in quel periodo, stiamo parlando del 1963, lavorava proprio per il Ministero degli Esteri etiopico. E diciamo, tra le tante cose importanti che ci ha raccontato Autochidane, ovviamente ci ha raccontato di come sia stato possibile questo evento, questo incontro tra tutti i paesi africani, e questo è dovuto chiaramente al grande carisma che aveva l'imperatore d'Etiopia, Sua Maestà Haile Selassie I, al quale insomma dobbiamo ovviamente dare insomma il nostro ringraziamento, perché senza di lui probabilmente ancora l'Africa non avrebbe trovato l'unità. Ecco, cosa possiamo dire ancora rispetto proprio alle attività che questo nostro storico ospite oggi, Autochidane Alemayu, sta portando avanti? Innanzitutto egli si sta battendo per questa questione dell'abbattimento del mausoleo intitolato ad Affile, intitolato al macellaio d'Etiopia, il maresciallo Graziani, un criminale di guerra, come tutti voi sapete. Egli non solo ha mandato delle lettere ovviamente a molti membri del governo italiano, tra questi anche al Ministero degli Affari Esteri, proprio per chiedere che si prendano dei provvedimenti contro questa assurdità di fare un monumento che onori i criminali di guerra. E ovviamente Autochidane ha voluto anche in questa sua documentazione che ha raccolto mettere in evidenza quella che è stata anche la complicità del Vaticano rispetto a questi fatti, chiedendo innanzitutto al Vaticano, che sapete qualche anno fa si espresse chiedendo scusa per tutte le malefatte che erano state compiute dai responsabili del mondo cattolico, appunto, nei confronti di tante situazioni mondiali. Però non una parola è stata detta per quello che il Vaticano, insomma, per il sostegno che il Vaticano ha dato al fascismo, a Mussolini, nell'aggressione all'Etiopia. Poi un'altra delle richieste che ovviamente parte da Autochidane e ha coinvolto le autorità vaticane è stata quella di chiedere la restituzione di molto materiale rubato proprio al tempo del fascismo. Stiamo parlando di manoscritti, i più antichi manoscritti della storia d'Etiopia, alcuni risalgono addirittura al XIII secolo, che ovviamente sono stati depredati dai fascisti, in particolare da Enrico Cerulli, che era governatore della provincia di Harar. Sono stati portati in Italia, quindi una refurtiva vera e propria, e sono state poi donate alla Biblioteca Vaticana. Ecco, ovviamente di questo il Vaticano non ha mai dato conto, né mai ha restituito alcune di queste opere all'Etiopia, ma anzi sta facendo di tutto per non far sapere questi accadimenti, insomma queste cose di cui anche come vi dicevo il Vaticano e anche il Papa Pio XI, il Papa di quel tempo, si è reso responsabile. Dunque, volevo un attimo, per chi vuole avere qualche informazione in più rispetto alle attività importantissime svolte da Tokidane con la sua associazione Global Alliance for Ethiopia e for Justice Ethiopian Cause. E dunque l'indirizzo, per chi vuole visitare il sito, è pieno di documenti, ci sono anche molti filmati interessanti, storici, che fanno vedere anche le atrocità commesse dai fascisti in Etiopia. L'indirizzo è aspetto un attimo in modo che potete prendere nota chi vuole. Dunque l'indirizzo, vi dicevo, www.global, scritto così come ve lo dico io, Global Alliance, si scrive in italiano, sarebbe Alliance for Justice.org. Quindi potete andare su questo sito e rendervi conto voi stessi di tutto quel materiale che è stato raccolto, documentazione storica relativa quindi all'aggressione fascista dell'Etiopia, al coinvolgimento del Vaticano, ma come vi dicevo anche rispetto documentazione rispetto proprio all'organizzazione dell'Unità Africana, di cui Ato Kidane ai tempi insomma della fondazione dell'OUA, come vi dicevo, era membro dello staff del Ministero degli Esteri etiopico, quindi si occupava anche lui di ospitare, dell'ospitalità data a tutti i capi di Stato africano e di tante altre cose. Quindi ringraziamo ancora Ato Kidane di essere intervenuto nel nostro programma, e per quanto mi riguarda adesso fra poco invece continueremo insomma a raccontare dell'organizzazione dell'Unità Africana, della sua fondazione, e ci sentiremo a questo riguardo dopo con un documento ovviamente inedito che vi leggerò qui per radio. Buon ascolto ancora da Radio Etiopia.
እንግዲህ አቶ ኪዳኔ በርሶ በኩል እና በግሎባል አላያንስ በኩል ይከናወናሉ ተብለው የሚታሰቡትንና እየተደረጉ ያሉትን ጥያቄውም የግሎባል አላያንስ ጥያቄዎች ምንድን ናቸው፣ እንዴትስ ነበሩ የሚለውን ነው። እንግዲህ በጣሊያንኛ ለአድማጮቻችን እርሶ የተናገሩትንና ጊዜ የሚኖረውት ከሆነ ከዚሁ ከኛው ከስቱዲዮ ስለ አፍሪካ የተጻፈ ጽሁፍ አለንና እሱን አብረው ሊያዳምጡ ይችላሉ። ግን ጊዜ ከሌሎት ደግሞ ለአደረጉት ሁሉ ከልብ እናመሰግናለን። እንግዲህ ወደፊት በሰፊው በተለይም በዚህ በአፊሌ በኩል የሚደረገውን እንቅስቃሴ ውጤቱ ከእግዚአብሔር ጋር እስከሚገኝበት ጊዜ ድረስ ሁላችንም በእያለንበት ቦታ ትግላችንን እንቀጥላለን። ስለዚህ እናንተም በአለም ዙሪያ እኛም በዚሁ በከተማው ካለው ከኮሚቴው ከአፊል አንቲፋሽስት ከሆነው የአፊሌ ኮሚቴ ጋር በስሩ የተለያዩ ድርጅቶች፣ የተለያዩ ማህበሮች፣ የተለያዩ አርበኞች ባሉበት እየተከናወነ የሚኖረው ውጤታማ ይሆናል ብለን ተስፋ እናደርጋለንና እርሶ እንግዲህ የሚሰማውትንና የመጨረሻም ነው ካሉ የመዝጊያ ንግግሮትን ሊደረግ የሚገባውንም ቢሉን ደስ ይለናል።
አዎ፣ መጀመሪያ በእውነቱ እንደው ያደል ስለተሰጠኝ ደግሞ በቀ ጊዜም ሰፊ ውይይት ስለከናወንን በትህትና ከልብ አመሰግናለሁ። አንቺንም አቶ ጉዲያንም አቶ ካርሜሎን ገብረስላሴን በጣም ነው የማመሰግነው። እኔ የማቀርባቸው እንደው ተጨማሪ ናቸው ለመቋጫ ያህል። አንደኛ ሐሳብ በማመንጨት በኩል አውሮፓን በተመለከተ እስካሁን ድረስ አንድ ግብረ ኃይል የለንም፣ ያንን አህጉር በአጠቃላይ የሚመለከት ማለት ነው። ደግሞ ያ አህጉር ለእኛ ጉዳይ በጣም አንገብጋቢ ነው። ምክንያቱም ዋናዎቹ ባለ ጉዳዮች ፍትህ የምንጠብቅባቸው የጣሊያን መንግስትና ቫቲካን ዩሮፕ ውስጥ ናቸው እንደምታውቁት። ሁለተኛ ነገር ደግሞ የአውሮፓ ማህበር እዛ ነው የሚገኘው፣ ልዩነት ሊያመጣ ይችላል። በተጨማሪም ደግሞ አወዛጋቢ የሆነው የግራዚያኒ ሀውልት የቆመው እዛ አውሮፓ ውስጥ ነው። ይሄ በእውነቱ ለጣሊያን መንግስት ብቻ ሳይሆን ለአውሮፓ ማህበርም አሳፋሪ ተግባር ነው። በእኛ ላይ ደግሞ የባሰ በእንቅርት ላይ ጆሮ ደግፍ የሚባለው ያ በሚመረቅበት ጊዜ የቫቲካን መንግስት ተወካይ እዛ ተገኝተው የነበረ መሆኑን የጣሊያን መንግስት ደግሞ አሁን የኢትዮጵያ ወዳጅ ነው፣ በልማት የሚሳተፍ ነው፣ እንዲህ ያለ የሚያዋርድ ነገር ቁስል የሚቆሰቁስ ነገር ሲከናወን እያየ ዝም ማለቱ እጅግ አሳፋሪ ነው። በተጨማሪ ደግሞ የጣሊያን መንግስት ውጭ ጉዳይ ምክትል ሚኒስትሩ ኢትዮጵያን በቅርቡ በሚጎበኝበት ጊዜ ለግራዚያኒ የተሰራ ሐውልት እንደውም የለም ብሎ በቅጥፈት የተናገረ መሆኑ በሪፖርተር መጽሔት ላይ ታይቶ ነበር እና ያንንም በተመለከተ እኔ ራሴ የፈረምኩበት ደብዳቤ ሁለት ጊዜ ለኢጣሊያ ውጭ ጉዳይ ሚኒስትሯ በትህትና በማክበር ደብዳቤ ጽፌ ነበር። እንዴት ተብሏል? ይሄ ነገር እንዴት ነው? የጣሊያን መንግስትስ አቋም ስለ ግራዚያኒ ሐውልት ምንድን ነው በሚል ጥያቄ አቅርቤ ነበር። መልስ እየጠበቅን ነው። ዞሮ ዞሮ እንግዲህ የሁላችንም ጉዳይ ስለሆነ እናንተም እዛው አካባቢ የጀመራችሁት ህብረት ጠንክሮ እንደሚቀጥል ተስፋ እናደርጋለን። እንደገና ደግሞ የዚህ በአውሮፓ ውስጥ ከጀርመኒም እነ ዶክተር አስፋወሰን እነ የመሳሰሉ ሌሎችም ጥቂት ሰው አንድ 10 ሆናችሁ አንድ ግብረ ኃይል አቋቁማችሁ የሁላችንም ጉዳይ በሆነው አብረን እንደምንሰራ ተስፋ አደርጋለሁ። ተስፋ መቁረጥ የለም እና በርትተን እንደምንቀጥል ተስፋ አደርጋለሁ። እንደገና ለሰጣችሁኝ ጊዜ ከልብ እያመሰገንኩ እሰናበታችኋለሁ።
እኛም ከልብ እናመሰግኖታለን። እንግዲህ ወደፊት በተመሳሳይና አንድነትን በጠበቀ መልኩ ለምናደርጋቸው የስራ እንቅስቃሴዎች በድጋሚ በስቱዲያችን ተገኝተው ሀሳቦትን እንደሚገልጹ ተስፋ በማድረግ መልካሙን ሁሉ እንመኝሎታለን። መልካም ጤና፣ መልካም የስራ ዘመን ይሁንልዎ እንላለን።
ደህና ሁኑ።
አድማጮቻችን እንግዲህ ስታዳምጡት የቆያችሁት ከእንግዳችን ጋር የነበረውን ንግግርና ጥያቄና መልስ በአፍሪካ አንድነት ድርጅት